የሉቃስ ወንጌል ምዕራፍ 1 ክቡር ቴዎፍሎስ ሆይ፣ በእኛ መካከል የተፈጸሙትን ነገሮች የሚገልጥ ታሪክ ከዚህ ቀደም ብዙዎች ጽፈዋል። ይህን መልእክት ስለኛ ያስተላለፉልን ከመጀመሪያው አንስቶ የዐይን ምስክሮችና የምሥራችሁ ቃል አገልጋዮች የነበሩት ናቸው። እንዲሁም እኔ ከመጀመሪያው አንስቼ ሁሉን ነገር በጥንቃቄ ከመረመርሁ በኋላ ታሪኩን በቅደም ተከተል እጽፍልህ ዘንድ መልካም ሆኖ ታየኝ። ይህንንም ማድረጌ የተማርከውን ትምህርት እውነተኛነት በደንብ እንድትረዳ ብዬ ነው። ሄሮድስ በይሁዳ አገር ንጉሥ በሆነበት ዘመን ከአብያ የክህነት ክፍል የሆነ ዘካርያስ የሚባል ካህን ነበር። እርሱ ከአሮን ዘር የምትወለድ ኤልሳቤጥ የምትባል ሚስት ነበረችው። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ፣ የጌታንም ትእዛዝና ሕግ ያለ ነቀፋ ይጠብቁ ነበር። ኤልሳቤጥ ማን ስለሆነች ልጅ አልነበራቸውም። ደግሞ ሁለቱም በጣም አርጅተው ነበር። በዚያን ጊዜ የዘካርያስ የክህነት ሥራ ቡድን ለቤተ መቅደስ አገልግሎት ተረኛ ነበር። ስለዚህ እርሱ በእግዚአብሔር ፊት የክህነቱን አገልግሎት በመፈጸም ላይ ነበር። እንደ ካህናት አሰራር ደንብ ወደ እግዚአብሔር ቤተ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰው። በቤተ መቅደሱም ውስጥ ዕጣን በሚታጠንበት ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የእግዚአብሔር መልአክ ዕጣን በሚጤስበት መሠዊያ በስተቀኝ በኩል ቆሞ ለዘካርያስ ታየው። ዘካርያስ መልአኩን ባየ ጊዜ ደንግጦ በፍርሃት ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቶልሃል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። የእርሱ መወለድ ለአንተ ተድላና ደስታ ይሆንልሃል። ብዙዎቹም በመወለዱ እንዲሁ ደስ ይላቸዋል፣ ምክንያቱም እርሱ በእግዚአብሔር ፊት ታላቅ ይሆናል። የወይን ጠጅና ሌላም የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ በመንፈስ ቅዱስ የተሞላ ይሆናል። እርሱ ከእስራኤል ሕዝብ ብዙዎችን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። በመንፈስና በኃይል እንደ ነቢዩ ኤልያስ ሆኖ ሕዝቡን ለጌታ ያዘጋጃል። እርሱ የአባቶችን ልብ ወደ ልጆቻቸው፣ የማይታዘዙትንም ሰዎች ልብ ወደ ጻድቃን ጥበብ ይመልሳል። ዘካርያስ ግን መልአኩን፣ ይህ ነገር እርግጥ መሆኑን በምን አውቃለሁ? እኔ አርጅቻለሁ፣ ሚስቴም በዕድሜዋ ገፍታለች አለው። መልአኩም እንዲህ ሲል መለሰለት፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን የምሥራች እንድነግርህ ከእግዚአብሔር ዘንድ ተልኬ መጥቻለሁ። አንተ ግን ጊዜው ሲደርስ የሚፈጸመውን ቃሌን አላመንህም። ስለዚህ ይህ የነገርኩህ ሁሉ በጊዜው እስኪፈጸም ድረስ ድዳ ትሆናለህ፣ መናገርም አትችልም። በዚህ ጊዜ ሰዎቹ ዘካርያስን ይጠባበቁ ነበር። በቤተ መቅደስ ውስጥ ስለ ዘገየባቸውም ተገረሙ። ዘካርያስ ከቤተ መቅደስ በወጣ ጊዜ ከሰዎቹ ጋር መነጋገር አልቻለም። ስለዚህ እነርሱ በቤተ መቅደሱ ውስጥ አንድ ነገር የታየው መሆኑን አወቁ። እርሱ በእጁ እየጠቀሰ ያስረዳቸው ነበር። በዚህም ሁኔታ ድዳ ሆኖ ቆየ። የአገልግሎቱም ጊዜ ከተፈጸመ በኋላ ዘካርያስ ወደ ቤቱ ሄደ። ከጥቂት ጊዜም በኋላ ሚስቱ ኤልሳቤጥ ጸነሰች። 5 ወር በቤቷ ውስጥ ተሸሽጋ ቆየች። እርሷ እግዚአብሔር በምሕረቱ ጎብኝቶ ይህን መልካም ነገር አደረገልኝ፣ በሰዎች መካከል የነበረብኝን ነቀፌታ አስወገደልኝ አለች። ኤልሳቤጥ በጸነሰች በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ ናዝሬት ተላከ። ናዝሬት በገሊላ ክፍለ ሀገር የምትገኝ ከተማ ናት። መልአኩ የተላከው ማርያም ወደምትባል ወደ አንዲት ድንግል ነው። እርሷ ከዳዊት ዘር ለሆነው ዮሴፍ ለሚባል ሰው የታጨች ነበረች። መልአኩም ወደ እርሷ መጥቶ አንቺ ጸጋን የተሞላሽ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም በመልአኩ አነጋገር በጣም ደንግጣ ይህ ምን አይነት ሰላምታ ይሆን ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትየዋለሽ። እርሱ ታላቅ ይሆናል፣ የልዑል እግዚአብሔር ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በእስራኤልም ላይ ለዘላለም ይነግሣል፣ መንግሥቱም መጨረሻ የለውም። ማርያም መልአኩን፣ እኔ ድንግል ነኝ፣ ታዲያ ይህ ነገር እንዴት ሊሆን ይችላል አለችው። መልአኩም እንዲህ ሲል መለሰ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል እግዚአብሔርም ኃይል በአንቺ ላይ ይሆናል። ስለዚህ ከአንቺ የሚወለደው ሕፃን ቅዱስ ነው፣ የእግዚአብሔርም ልጅ ይባላል። ዘመድሽ ኤልሳቤጥ እንኳ መሃን ስትባል ኖራ አሁን በስተርጅናዋ ወንድ ልጅ ጸንሳለች። ከጸነሰችም እንሆ 6ኛ ወሯ ነው። ለእግዚአብሔር እኮ የሚሳነው ነገር የለም። ከዚያም በኋላ ማርያም እነሆኔ ለእግዚአብሔር አገልጋይ ነኝ፣ አንተ እንዳልህ ይሁንልኝ አለችው። በዚህ ጊዜ መልአኩ ተለይቷት ሄደ። በዚያን ጊዜ ማርያም ኤልሳቤጥን ለመጎብኘት በተራራማው በይሁዳ አገር ወዳለችው ከተማ በፍጥነት ተነስታ ሄደች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥ የማርያምን የሰላምታ ቃል በሰማች ጊዜ በማኅፀኗ የነበረው ሕፃን ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች። ድምፅዋንም ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች ሁሉ የተባረክሽ ነሽ፣ ከአንቺ የሚወለደውም ልጅ የተባረከ ነው። የጌታዬ እናት ልትጎበኘኝ መምጣቷ ለእኔ እንዴት ያለ ታላቅ ክብር ነው! የሰላምታሽን ድምፅ ገና ከመስማቴ በማኅፀኔ ያለው ሕፃን በደስታ ዘለለ። አንቺ እግዚአብሔር የተናገረውን ሁሉ የሚፈጽም መሆኑን በማመንሽ ምንኛ የታደልሽ ነሽ! ማርያም እንዲህ አለች፣ ነፍሴ እግዚአብሔርን ታከብራለች፣ መንፈሴ በአምላኬ በመድኃኒቴ ትደሰታለች። እግዚአብሔር እኔን ዝቅተኛ አገልጋይቱን ተመልክቶአልና ከዛሬ ጀምሮ ትውልድ ሁሉ የተመሰገንሽ ነሽ ይለኛል። ምክንያቱም ኃያሉ እግዚአብሔር ትልቅ ነገር ስላደረገልኝ ነው፣ ስሙም ቅዱስ ነው። እግዚአብሔር ለሚፈሩ ሰዎች ሁሉ ከትውልድ እስከ ትውልድ ምሕረቱን ያደርጋል። በብርቱ ክንዱ ኃይሉን አሳይቷል። ትዕቢተኞችንም ከነሐሳባቸው በትኗቸዋል። ታላላቅ ገዢዎችን ከዙፋናቸው አውርዷቸዋል፣ ዝቅተኞችን ግን በክብር ከፍ አድርጓቸዋል። የተራቡትን በመልካም ነገር አጥግቧቸዋል፣ ሀብታሞችን ግን ባዶ እጃቸውን ሰዷቸዋል። ለአብርሃምና ለዘሩ ለዘላለም ያሳየውን ምሕረት በማስታወስ አገልጋዩን እስራኤልን ረድቷል። ይህንንም ያደረገው ለቀድሞ አባቶቻችን የሰጠውን የተስፋ ቃል ለመፈጸም ነው። ማርያም ከኤልሳቤጥ ጋር 3 ወር ያህል ከቆየች በኋላ ወደ ቤቷ ተመልሳ ሄደች። ኤልሳቤጥ የመውለጃዋ ጊዜ ደረሰና ወንድ ልጅ ወለደች። ጎረቤቶቿና ዘመዶቿ ሁሉ እግዚአብሔር ምሕረቱን እንዳደረገላት ሰምተው ከእርሷ ጋር ተደሰቱ። ሕፃኑ በተወለደ በ8ኛው ቀን በግዝረቱ ሥነ ሥርዓት ላይ ለመገኘት ጎረቤቶቿና ዘመዶቿ ተሰብስበው መጡ። በአባቱ ስም ዘካርያስ ብለው ሊጠሩት ፈልገው ነበር። እናቱ ግን እንዲህ አይሆንም፣ ስሙ ዮሐንስ ነው አለች። እነርሱም ከዘመዶችሽ በዚህ ስም የተጠራ ማንም የለም እኮ አሏት። ከዚህም በኋላም አባቱን ልጅህ ማን ተብሎ እንዲጠራ ትፈልጋለህ ብለው በምልክት ጠየቁት። ዘካርያስም መጻፊያ እንዲሰጡት ጠይቆ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም በዚህ ነገር ተደነቁ። በዚያኑ ጊዜ ዘካርያስ ምላሱ ተፈቶለት መናገር ቻለ፣ እግዚአብሔርንም ማመስገን ጀመረ። ከዚህም የተነሳ በጎረቤቶቻቸው ሁሉ ፍርሃት አደረባቸው። ዜናውም በተራራማው በይሁዳ አገር ሁሉ ተሰማ። ይህን ነገር የሰሙ ሁሉ ይህ ሕፃን ምን ሊሆን ይሆን እያሉ ይጠያየቁ ነበር። ምክንያቱም የእግዚአብሔር ረድኤት በእርግጥ ከእርሱ ጋር ስለነበር ነው። የሕፃኑ አባት ዘካርያስ በመንፈስ ቅዱስ ተሞልቶ እንዲህ ሲል ትንቢት ተናገረ፣ ሕዝቡን በምሕረት ስለ ጐበኘና ስላዳነ የእስራኤል አምላክ እግዚአብሔር ይመስገን። ከአገልጋዩ ከዳዊት ዘር ታላቅ አዳኝ አስነስቶልናል። አስቀድሞ በቅዱሳን ነቢያቱ አፍ እንደ ተናገረ ከጠላቶቻችንና ከባላጋራዎቻችን እጅ አድኖናል። ይህንንም ማድረጉ ለአባቶቻችን ምሕረትን እንደሚያደርግና የተናገረውንም ቅዱስ ቃል ኪዳኑን እንደሚፈጽም በማሰብ ነው። ይህንንም ቃል ኪዳን በመሐል ላይ የሰጠው ለአባታችን ለአብርሃም ነበር። የተስፋውም ቃል ከጠላቶቻችን እጅ ነጻ ወጥተን ያለ ፍርሃት እንድናገለግለው ነው። እንዲሁም በሕይወታችን ዘመን ሁሉ በእግዚአብሔር ፊት በቅድስናና በጽድቅ መኖር እንድንችል ነው። ደግሞም አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱን ለማዘጋጀት ቀድመህ በጌታ ፊት ትሄዳለህ፣ የኀጢአታቸውን ይቅርታ የሚያገኙበትን የደህንነት ዕውቀት ለሕዝቡ ትሰጣለህ። ይህም ሊሆን የቻለው በአምላካችን ምሕረትና ርኅራሄ ነው። ስለዚህ የደህንነት ፀሐይ ከሰማይ ሊወጣልን ነው። እርሱ በጨለማና በሞት ጥላ ስር ላሉት ሁሉ ያበራል፣ እርምጃችንንም ወደ ሰላም መንገድ ይመራል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤል ሕዝብ እስከታየበት ጊዜ ድረስ በበረሃ ኖረ።